ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘ ዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል።
ከበራችሁና በጌታ የተወደዳችሁ አድማጮቻችን እንደምን አምሽታችኋል? ይህ ዘወትር አርብና እሁድ ምሽት በዶክተር ሚካኤል ዮሴፍ እየተዘጋጀ የሚቀርብላችሁ ሊዲንግ ዘ ዌይ የተሰኘ የሬዲዮ አገልግሎት ነው። በቅድሚያ ግን ዝማሬ እናስደምጣችሁ።
ወንዞችን ደርቀዋል በሰው ዘንድ ሲታይ ተስማይ ታሰበ እንደምን ይሰራል ወንዝ ሳይኖር መርከብ ስንት ፎይ ፎይ ስንት ጋዜጠኛ ስንት አውርቶይ ፎይ ለመንደር ወሬኛ ይመጣ ያለው ኖፈነት አይቶ
ወይ ተመጣጣ ለስሜት ዋጣ ጥሩ ሰው እንግዳ Hello listening friends.
እንደምን አላችሁ አድማጮቻችን?
Welcome to this last in a series of messages on the temptation of Christ.
እንኳን የክርስቶስ መፈተን በሚል ርዕስ ስንማሩ ደነበረው ተከታታይ ትምህርት በደና መጣችሁ።
And I want to begin by saying that some people think that leadership means dictatorship.
አመራር ማለት ፈላጭ ቆራጭነት ማለት እንደሆነ የሚያስቡ ሰዎች እንዳሉ በመንገር መጀመር ፈልጋለሁ።
Others equate leadership with wielding power.
ሌሎች ደግሞ አመራርን ኃይልን ከመያዝ ጋር ያመሳስሉታል።
But leadership through power alone is an indication of insecurity.
ነገር ግን አመራር በኃይል ብቻ ሲሆን የደህንነት ስጋትን ያመለክታል።
Wielding power alone is an indication of lack of self-assurance.
ኃይልን ብቻ መጠቀም በራስ ያለ መተማመንን ያመለክታል።
The Bible tells us that the meek will inherit the earth.
መጽሐፍ ቅዱስ የዋሆች ምድርን እንደሚወርሱ ይናገራል።
But there are those who scoff at this truth.
ዳሩ ግን ይህንን እውነት የተረዱት ብቻ ናቸው መናገር የሚችሉት።
There are those who let nothing stand between them and their grabbing of power.
እነዚህ ናቸው በእነርሱና በያዙት ኃይል መካከል ምንም እንዲቆም የማይፈቅዱት።
All too often believers get their priorities mixed up.
አንዳንድ ጊዜ አማኞች ማስቀደም የሚገባቸውን ሲደበላልቁት ይታያል።
Instead of serving, they strive for power.
ከማገልገል ይልቅ ለስልጣን ይሯሯጣሉ።
As we conclude this series of messages on the temptation of Jesus,
የክርስቶስ መፈተን የሚለውን ትምህርታችንን ስናጠቃልል,
we will see that Jesus's third temptation was a temptation to seize earthly power.
የጌታ ኢየሱስ ሦስተኛው ፈተና ከምድር ስልጣን ጋር የተያያዘ እንደነበረ እንመለከታለን።
Please turn with me to Matthew chapter 4 verses 8 to 11.
ከኔ ጋር የማቴዎስ ወንጌል ምዕራፍ 4 ከቁጥር 8 እስከ 11 ያለውን እንመልከት።
Let's read it together.
እስኪ አብረን እናንብበው።
In ancient time, high mountains represented the seat of political power.
እንደገናም ዲያብሎስ ኢየሱስን እጅግ ከፍ ወዳለ ተራራ አወጣው። የዓለምን መንግስታት ከነክብራቸው አሳየውና ወርቀ በሰግድልኝ ይህን ሁሉ ሰጣሃለሁ አለው። ኢየሱስም አንተ ሰይጣን ከፊቴ ራቅ ለአምላክህ ለእግዚአብሔር ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ከዚያም ዲያብሎስ ትቶት ሄደ መላእክቱም መጥተው አገለገሉት። በጥንት ጊዜ ትላልቅ ተራሮች የፖለቲካ ስልጣን መቀመጫን ያመለክታሉ።
For example,
ለምሳሌ
Mount Seir stands for the kingdom of Edom.
የሴር ተራራ የኤዶምን መንግስት ያመለክት ነበር።
Mount Samaria stands for the kingdom of Israel.
የሰማርያ ተራራም የእስራኤልን መንግስት ያመለክታል።
Mount Zion stands for the kingdom of Judah.
የጽዮን ተራራ ደግሞ የይሁዳን መንግስት ያመለክታል።
In Daniel chapter 2,
በትንቢተ ዳንኤል ምዕራፍ 2 ላይ
Nebuchadnezzar's dream ended when a small stone was carved out of the mountain without hands.
የናቡከደነጾር ህልም የሚያልቀው ትንሽ ድንጋይ ምንም እጅ ሳይነካው ከተራራ ላይ ሲፈነቀል ነው።
The stone grew to be a mountain.
ይህም ድንጋይ ተራራን እስኪያክል ድረስ ተለቀ።
A mountain which filled the whole earth.
ተራራውም ምድርን ሁሉ ሞላው።
Daniel interpreted this dream as follows.
ዳንኤል ይህንን ህልም እንደሚከተለው ነበር የተረጎመው።
The mountain is a kingdom that will never be destroyed.
ተራራው የማይፈርስ መንግስትን ያመለክታል።
In this case, it was probably his seat of power.
ይህ ምናልባትም እርሱ የያዘው የነበረው ኃይል ነው።
From which he ruled over the kingdom of men.
እርሱም የሰውን መንግስት ይገዛል።
From there Jesus could spiritually see all the kingdoms of the earth and all their splendor.
ከዚያም ኢየሱስ በመንፈስ የምድር መንግስታትን ሁሉ እስከነ ውበታቸው ተመለከተ።
For Jesus to desire lordship over the earth was not wrong.
ለኢየሱስ የምድር ጌትነትን መፈለግ ስህተት አይደለም።
He is the Lord of all the earth.
እርሱ የምድር ሁሉ ጌታ ነውና.
The earth is his.
ምድር የእርሱ ናት.
Psalms 2 verse 7 to 9 tells us so.
መዝሙር 2 ከቁጥር 7 እስከ 9 የሚነግረን ይህንኑ ነው.
The Father has promised him the kingdom of the earth as his inheritance.
እግዚአብሔር አብ የምድርን መንግስት ለእርሱ ሊያወርሰው ቃል ገብቶለታል.
But it would have been wrong for Jesus to grab power Satan's way.
ይሁን እንጂ በሰይጣን መንገድ ስልጣንን መያዝ ለኢየሱስ የተገባ አይደለም።
It would have been wrong for Jesus to grab power on Satan's timing.
በሰይጣን ጊዜ ስልጣን መያዝ ለኢየሱስ የተገባ አይደለም።
Satan was again tempting Jesus with shortcuts.
ሰይጣን ኢየሱስን የፈተነው በአቋራጭ መንገድ ነበር።
All that Jesus needed to do was to bow to Satan.
በዚህ መንገድ መስቀሉን ማሰገድ ፈለገ።
And that way he would avoid the rejection of the cross.
በዚህ መንገድ መስቀሉን ማሰገድ ፈለገ።
He could have had everything right now without the grief awaiting him in Golgotha.
ከጎልጎታው መከራ በፊት ሁሉን እንዲቀበል ተፈልጎ ነበር።
And Jesus had to choose between two kinds of lordships.
ኢየሱስ ከሁለቱ ጌትነቶች አንዱን መምረጥ ነበረበት።
He could rule as the earthly kings do.
የምድር ነገስታት እንደሚያደርጉት ማስተዳደር ይችል ነበር።
Or he rules God's way.
አለም ደግሞ በእግዚአብሔር መንገድ ማስተዳደር ይችል ነበር።
Satan was trying to get him to grab for power the world's way.
ሰይጣን የሞከረው እንደ ዓለማውያን ስልጣንን እንዲይዝ ነበር።
The kind of power that is devoid of love.
ፍቅርን ያስወገደ አይነት ስልጣን።
The kind of power that lords it over people.
ጌቶች በሰዎች ላይ ገዢ የሆኑበት አይነት ስልጣን።
But you must understand something very important, my listening friend.
ነገር ግን አድማጮቼ በጣም አስፈላጊ የሆነውን ነገር እንድትረዱልኝ ፈልጋለሁ።
This is the only way Satan knows how to rule.
ይህ ሰይጣን የሚያውቀው ብቸኛው ያገዛዝ ዘዴ ነው።
Listen to how Jesus describes Satan's totalitarian power.
ጌታ ኢየሱስ የሰይጣንን ጨቋኝነት ሲያብራራ አድምጡ።
You find it in Luke 22:25.
ይህንንም በሉቃስ ወንጌል ምዕራፍ 22 ቁጥር 25 ላይ ታገኙታላችሁ።
The kings of the Gentiles lord it over them.
የአሕዛብ ነገሥታት ይገዟቸዋል።
And those who exercise power over them call themselves benefactors.
በላያቸውም የሚሰለጥኑት ቸርነት አድራጊዎች ይባላሉ ይላል።
A leader who is a dictator at his work.
በስራው ላይ ጨቋኝ የሆነ መሪ.
A man who is a tyrant in his home.
በቤቱም ላይ ፈላጭ ቆራጭ ነው.
Often thinks he is doing no wrong.
ይህንንም በማድረጉ ልክ እንደሆነ ያስባል.
But Jesus said in Luke 22.
ነገር ግን ኢየሱስ በሉቃስ 22 ላይ እንዲህ አለ.
Instead, the greatest among you should be like the youngest.
እንዲህ አትሁኑ ነገር ግን ከናንተ ታላቅ የሆነ በመካከላችሁ እንደታናሽ
And the one who rules like the one who serves
የሚገዛ እንደሚያገለግል ይሁን
For who is greater the one who is at the table or the one who serves
በማድ የተቀመጠ ወይስ የሚያገለግል ማን ናቸው ታላቅ
Is it not the one who is at the table
የተቀመጠው አይደለምን
But I am among you as the one who serves you.
እኔ ግን በመካከላችሁ እንደሚያገለግል ነኝ።
In some churches ministers are called servants.
በአንዳንድ ቤተክርስቲያናት ዘንድ አገልጋዮች ሎሌዎች ተብለው ይጠራሉ።
Do you know why?
ይሄ ለምን እንደሆነ ታውቃላችሁ?
Because they prepare spiritual food from the word of God.
ምክንያቱም ከእግዚአብሔር ቃል መንፈሳዊ ምግብን ስለሚያዘጋጁ ነው።
If you are a parent or a leader in your workplace,
ወላጅ ብትሆን ወይም ደግሞ በሥራ ቦታ ላይ መሪ ብትሆን
you are really a servant
አንተ በርግጥ አገልጋይ ነህ
you are serving those under your care
በስርህ ላሉ ሰዎች አንተ አገልጋይ ነህ
the world defines authority as power
በዓለም ዘንድ ሥልጣን የሚተረጎመው እንደ ኃይል ነው
but Jesus is defining authority as responsibility
ዳሩ ግን ኢየሱስ ሥልጣንን የሚተረጎመው እንደ ኃላፊነት ነው
And the bigger your authority, the greater your area of service.
ስልጣንህ ባደገ ቁጥር ያገልግሎት ኃላፊነት ይሰፋል።
It is easier for a servant to fall in the temptation of grabbing.
ለአገልጋይ በስልጣን ጥማት መፈተን ቀላል ነው።
Why?
ለምን ሲባል?
Because there is a fine line between authority and power.
በስልጣንና ኃይል መካከል ምቹ መስመር ስላለ ነው።
And because Satan will constantly tempt us to grab for power.
ሰይጣን ሁልጊዜ በስልጣን ጥማት ሊጥለን ይፈታተናል።
Satan says,
ሰይጣን እንዲህ አለ።
If you will just worship me,
አንተ ካመለከኝ።
If you will follow my methods,
መንገዴን ከተከተልክ።
If you will just play it safe,
በቀላሉ ከተጫወትክ።
Then you will have power.
ስልጣን ይኖርሃል።
Then you can do what you want with it.
ከዚያም የፈለከውን ማድረግ ትችልበታለህ።
What is Satan's method of temptation?
የሰይጣን መፈተኛው ዘዴ ምንድነው?
He uses intrigue and compromise.
እርሱ የሚጠቀመው ማጓጓትንና ማመቻመችን ነው።
He uses bribes and threats.
ጉቦንና ማስፈራራትንም ይጠቀማል።
And he uses lies.
እንዲሁም ውሸትን።
The Jewish leaders of Jesus' time
በኢየሱስ ጊዜ የነበሩት የአይሁድ መሪዎች
were masters of this kind of political manipulation.
በዚህ አይነት የፖለቲካ አሰራር የተካኑ ነበሩ።
So when they saw Jesus gathering large popular support,
ኢየሱስ በብዙ ደጋፊዎች ተከቦ ሲመለከቱት,
they felt threatened.
እጅግ በጣም ፈሩ.
They feared the crowds.
ህዝቡንም ፈሩ.
In their mind, their new power came with a large following.
በእነርሱ አስተሳሰብ ስልጣን የሚገኘው በብዙ አንድ ጋፍ ነው.
Therefore, they were expecting Jesus to be like them.
ከዚህም የተነሳ ኢየሱስ እንደነርሱ እንደሚሆን ገምተው ነበር.
They expected him to flaunt his power.
በኃይሉም ተጠቅሞ ተከታይ እንደሚያበዛ አስበው ነበር.
In fact, they were shocked and confused when he didn't.
ዳሩ ግን ይህን ባለማድረጉ ደነገጡም ግራም ተጋቡ.
But Jesus was working by a different set of rules.
ኢየሱስ ግን ይሰራ የነበረው በተለየ የአመራር መንገድ ነበር.
And you and I must follow these rules which are God's rules.
እናንተና እኔም ይህንን መመሪያ መከተል አለብን. እሱም የእግዚአብሔር አመራር ነውና.
And when God's rules conflict with the accepted practice of the world,
የእግዚአብሔር አመራር ከተለመደው ዓለማዊ አመራር ሲጋጭ,
we still must choose God's rule.
መምረጥ ያለብን የእግዚአብሔርን ነው.
We know how Jesus answered this temptation.
ኢየሱስ ለዚህ ምላሽ እንዴት እንደሰጠን እናውቃለን.
Jesus quoted Moses again.
ኢየሱስ የሙሴን ንግግር ነው በድጋሚ ጠቀሰው.
Worship the Lord your God and serve him only.
ለጌታ ለአምላክ ስገድ እርሱን ብቻ አምልክ ሲል.
And that is why Paul in Philippians 2 instructs us to look at the model of Christ.
ለዚህም ነው ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 2 ላይ የኢየሱስ ክርስቶስን ሞዴልነት እንድንከተል ያዘዘው.
Who being in the very nature of God,
እርሱ በእግዚአብሔር መልክ ሲኖር ሳለ,
did not consider equality with God something to be grasped.
ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም.
But made himself nothing, taking the very nature of a servant.
ነገር ግን የባሪያን መልክ ይዞ ራሱን ባዶ አደረገ.
Being made in human likeness,
በሰው ምሳሌ ሆኖ,
and being found in appearance as a man,
በመስሉም እንደ ሰው ተገኘ.
He humbled himself and became obedient to death, even death on the cross.
ራሱን አዋረደ ለሞትም ይሁን ለመስቀል ሞት እንኳን የታዘዘ ሆነ.
Jesus the second Adam did not act like the first Adam.
ሁለተኛው አዳም ኢየሱስ እንደመጀመሪያው አዳም አልተመላለሰም.
The first Adam did consider being like God something to grasp and grab for.
የመጀመሪያው አዳም ከእግዚአብሔር ጋር መተካከልን ፈለገ.
But Jesus became a servant and denied himself.
ኢየሱስ ግን እንደ ባሪያ ሆኖ ራሱን ካደ.
This is something very few of us are willing to do these days.
በዚህ ዘመን ጥቂቶች ሰዎች ነን ይህን ለማድረግ የምንፈልገው.
Although Jesus was God of very God,
ምንም እንኳን ኢየሱስ እግዚአብሔር ቢሆንም,
and yet Jesus as man, he taught us an important lesson.
እንደ ሰውነቱ ደግሞ በጣም ጠቃሚ ትምህርትን ሰጥቶናል.
What is this lesson?
ምን ነበር ትምህርቱ?
Service to God is the best antidote for temptation to power.
በስልጣን በኩል ለሚመጣው ፈተና መድኃኒቱ እግዚአብሔርን ማገልገል ነው.
My listening friend, listen carefully as we're coming to an end.
ውድ አድማጮቼ በደንብ አድምጡኝ. ወደ ትምህርቱ ማጠቃለያ ስንመጣ,
Power is like a bar of wet soap.
ኃይል ልክ እንደ እርጥብ ሳሙና ነው.
The more you try to tightly hold on to it,
ለሚያዝ በመከራችሁ ቁጥር,
the more it gets away from you.
ከእናንተ የበለጠ ይርቃል.
The book of Revelation gives us a very important picture of what happens to a church when they do not follow the example of Christ.
የራእይ መጽሐፍ እንደተናገረውና የጌታን ምሳሌ ባልተከተሉት ቤተክርስቲያናት ላይ እንደሆነ አይነት ማለት ነው.
When a church strives to exercise power without putting God first, it gets into trouble.
ቤተክርስቲያን ጌታን ሳታስቀድም ስልጣንን ከፈለገች መከራ ውስጥ ትገባለች.
In Revelation 17,
በዮሐንስ ራእይ ምዕራፍ 17 ላይ,
we see a church compromising.
ቤተክርስቲያን ስታመቻምች እንመለከታለን.
The compromising church gives away its possessions and loses its spiritual and supernatural power.
የምታመቻመች ቤተክርስቲያን ስፍራዋንና መንፈሳዊ ስልጣኗን ታጣለች.
At that point the church would be in an alliance with Satan.
በዚህም ጊዜ ቤተክርስቲያን ከሰይጣን ጋር ተባባሪ ትሆናለች.
But in truth the church should be like Jesus.
ነገር ግን ቤተክርስቲያን እንደ ኢየሱስ መሆን ይጠበቅባታል.
It should be ready to lay aside all earthly ambitions.
ከምድራዊ ምኞት የራቀች መሆን አለባት።
It should be ready to lay aside the desire to take the easy road.
ቀላሉን መንገድ ላለመከተል የተዘጋጀች መሆን አለባት።
Only then will the path to heaven open up.
በዚያን ጊዜ የሰማዩ ደጅ ይከፈትላታል።
The church of Jesus Christ must be salt and light.
የኢየሱስ ክርስቶስ ቤተክርስቲያን ጨውና ብርሃን መሆን አለባት።
When Christians cease to be salt and light,
ክርስቲያኖች ጨውና ብርሃን መሆናቸውን ሲተዉ,
they lose the real power.
እውነተኛ ኃይላቸውን ያጣሉ.
Spiritual power is far more effective than earthly power.
መንፈሳዊ ሥልጣን ከምድራዊ ሥልጣን ይልቅ ውጤታማ ነው.
Spiritual power is far more impacting on society than earthly power.
መንፈሳዊ ሥልጣን ከምድራዊ ሥልጣን ይልቅ በማህበረሰብ ላይ ተጽዕኖ ያመጣል።
Spiritual power will change the hearts and the lives of people.
መንፈሳዊ ሥልጣን የሰዎችን ልብና ሕይወት ይለውጣል።
Spiritual power will accomplish far more than earthly power.
መንፈሳዊ ሥልጣን ከምድራዊ ሥልጣን ይልቅ ተልእኮን ይወጣል።
For it is written, "You shall worship the Lord your God alone."
እግዚአብሔር አምላክን ብቻ አምልክ ተብሎ እንደተጻፈው.
For that is worth everything.
ይህ ከሁሉም ይልቅ የተገባ ነው.
Jesus refused to grab for power.
ኢየሱስ ለሥልጣን መስገብገብን ንቋል.
And you and I must resist the same temptation every day.
እኛ ሁላችን በየዕለቱ ከዚህ ፈተና ልናመልጥ ይገባል.
It is our prayer and hope that this series of messages has been a blessing to you.
ይህ ትምህርት ለበረከት ይሆናችሁ ዘንድ ጸሎታችን ነው.
And we always love to hear from you.
ሁልጊዜም ከእናንተ ልንሰማ እናፍቃለን.
So if you haven't been in touch with us, whether by letter or by email, please do so.
እስካሁን ድረስ ያልጻፋችሁልን ካላችሁ እባካችሁ በደብዳቤ ወይም በኢሜል ጻፉልን.
Until next time, I wish you God's richest blessing.
እስከሚቀጥለው ጊዜ ድረስ የእግዚአብሔርን ባለጠግነትና ባርኮት እመኝላችኋለሁ። አድማጮች በፕሮግራሙ ላይ ማናቸው ማስተያየቶች ወይም ጥያቄዎች ቢኖራችሁ በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ብትልኩልን ይደርሰናል። በሚቀጥለው ፕሮግራም እስክንገናኝ ድረስ የእግዚአብሔር በረከት በእናንተ ላይ ይሁን። በሰላም ደሩ።
ያለው በዙፋኑ ላይ ተከብሮ